ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ርዕሰ መስተዳድር አቶ ለማ መገርሳ የወለጋ ስቴዲየም የመጀመሪያ ምዕራፍን መርቀዋል። ከነቀምቴና ምስራቅ ወለጋ ዞን ከተወከሉ ነዋሪዎች ጋር ውይይት አድርገዋል። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
በጠንካራ መዳፍ ሱዳንን ለ30 ዓመታት የመሩት ፕሬዚዳንት ኦማር አልበሽር በወታደራዊ መፈንቅለ መንግሥት ከስልጣን ተወገዱ። የኦማር አልበሽርን ከመንበረ ስልጣናቸው የመወገዳቸውን ዜና ተከትሎ በካርቱም ጎዳናዎች ከተሰሙ ድምጾች ውስጥ ናቸው። ዝርዝሩን በመጽሔት ይዘናል።
ለምሽቱ ካሉን ሌሎች ዜናዎች በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በቅርስነት በተመዘገበውና በአሁኑ ሰዓት በሰደድ እሳት እየጋየ የሚገኘውን የሰሜን ተራሮች ብሔራዊ ፓርክ ለመታደግ የሄሊኮፕተሮች እርዳታ ከሌሎች ሀገሮች ተጠይቋል። የዊኪሊክሱን መስራች ጁሊያን አሳንጅን ብሪታንያ በቁጥጥር ስር አውላዋለች የሚሉትና ሌሎችም ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ላይ ያተኮረ ውይይትን ጨምሮ በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሚያዝያ 3 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ አልሳንቶስ ጋር እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። የሱዳኑም ፕሬዚደንት ኦመር ሐሰን አልበሽርን የጦር ሰራዊቱ ከስልጣን አባሯቸዋል። በሽር ለ30 ዓመታት ስልጣን ላይ የቆየው ፈላጭ ቆራጭ አገዛዛቸው ለወራት በዘለቁ የተቃውሞ ሰልፎች ተወጥሮ ከከረመ በኋላ ነው ከስልጣን እንዲወገዱ የተደረገው። ዛሬ የሱዳን የመከላከያ ሚኒስትር አዋድ አህመድ ኢብን አውፍ በመላ ሀገሪቱ በቴሌቪዥን በተላለፈ መግለጫቸው ፕሬዚደንት በሽር ታስረው ወደሚጠበቁበት ቦታ ተወስደዋል ሲሉ አስታውቀዋል። የጦር ሰራዊቱ አስቸኳይ ጊዜ ማወጁንና መንግስቱን ለሁለት ዓመታት የሚመራ ምክር ቤት ማቋቋሙንም የመከላከያ ሚኒስትሩ ጨምረው አመልክተዋል። የክፍላተ ሀገርና የአካባቢ አስተዳደሮችም እንደፈረሱ ነው ያስታወቁት። ቀደም ብሎ ቪኦኤ ያነጋገረው አንድ የሱዳን የጦር ሰራዊት ምንጭ የ75 ዓመቱ አልበሽር በቁም እስር ላይ እንደዋሉ ገልጾ ነበር። የሀገሪቱ የጦር ሰራዊትና የፖለቲካ መሪዎች የሽግግር መንግስት ስለሚቋቋምበት መንገድ እየተነጋገሩ ናቸው ብሎም ነበረ። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን።
በተባበሩት መንግስታት የትምህርት የሳይንስና ባህል ተቋም ዩኔስኮ በቅርስነት በተመዘገበውና በአሁኑ ሰዓት ግን በሰደድ እሳት እየጋየ የሚገኘው የሰሜን ተራሮች ብሔራዊ ፓርክ ለመታደግ የሄሊኮፕተሮች እርዳታ ከሌሎች ሀገሮች መጠየቁ ተገለጠ። ጥያቄውን የተቀበለችው ደቡብ አፍሪካ 6 የእሳት ማጥፊያ ሄሊኮፕተሮችን ልትልክ መሆኑንም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ለአገር ውስጥ መገናኛ ብዙሀን አስታውቋል። የ50 ዓመታት ዕድሜ ያለውና የጎብኚዎች የአይን ማረፊያ የሆኑ ብርቅዬ የዱር አራዊትና እጽዋት መናኸሪያ በሆነው በዚህ ስፍራ ከጥቂት ቀናት በፊት የተነሳው የሰደድ እሳት ከ300 ሄክታር በላይ ደን መቃጠሉ መዘገባችን ይታወሳል። እሳቱ በሙቀትና በንፋስ እየታገሰ በመዛመቱ መጠኑ እየጨመረ መምጣቱን የፓርኩ ኃላፊዎች የገለጹ ሲሆን ሄሊኮፕተሮቹ በአስቸኳይ ተገኝተው ርብርብ መደረግ እንዳለበትም አሳስበዋል። የባለስልጣን መስሪያ ቤቱ ዋና ዲሬክተር አቶ ኩመራ ዋቅጅራ አያይዘው እንደገለጡት እሳቱን ለማጥፋት እየተረባረቡ የሚገኙት የአካባቢው ማህበረሰብ አባላት መሆናቸውን ገልጠው፣ ነገር ግን እየተስፋፋ በመምጣቱ መቆጣጠር እንዳልተቻለ ነው የገለጡት። በቀጣይ ቃጠሎውን ለመቆጣጠር ከደቡብ አፍሪካ 6 ሄሊኮፕተሮችን ለማምጣት መስማማታቸውንም ገልጠዋል። በተጨማሪም ፈረንሳይ ድጋፍ ለማድረግ መስማማቷን ያሳወቀች ሲሆን ኬንያም በሀገራችን ፓርክ ላይ በተነሳ እሳት ሳቢያ በአፋጣኝ በሀገሯ በተነሳ የእሳት አደጋ ሳቢያ በአፋጣኝ መላክ ያለመቻሏን ጠቁመዋል።
ከ50 በላይ ኢትዮጵያውያን አሁንም በኬንያ እስር ቤቶች ውስጥ እንደሚገኙ የኢትዮጵያ ኤምባሲ አስታውቋል። በኤምባሲው የቆንስላ ጽህፈት ቤት ኃላፊ አቶ ቴዎድሮስ ተፈሪ ኤምባሲው ትናንት ከታንዛኒያ ወደ ኬንያ የተባረሩ 54 ኢትዮጵያውያንን ወደ ሀገር ማስመለሱንም አክለው ገልጸዋል። ገልሞ ዳዊት ተጨማሪ አለው።
በኬንያ የተለያዩ ወንጀሎችን ፈጽመው የእስር ቅጣት የተፈረደባቸው 158 የኢትዮጵያ ዜጎች አሁንም በኬንያ እስር ቤቶች እንደሚገኙ ታውቋል። በኬንያ ባለው የኢትዮጵያ ኤምባሲ የቆንስላ ጽህፈት ቤት ኃላፊ አቶ ቴዎድሮስ ተፈሪ ኤምባሲው መረጃውን ያገኘው ቅርብ ጊዜ መሆኑን ተናግረዋል።
ከወር በላይ ነው ደብዳቤ ጽፈን ለውጭ ጉዳይ ለዚህ ሀገር ጻፍንና የተለያዩ ጉዳይ ታስረው በየወህኒ ቤቱ ያሉት በአንድ የተጠቃለለ ሰነድ እንዲሰጠን ብለን ጠየቅን። ከሶስት ሳምንት በኋላ መልስ ሰጡን። ሰነዱ ደርሶን 158 ዜጎቻችን የታሰሩበት፣ የተከሰሱበት፣ የተፈረደበት ሁሉም የያዘ እጃችን ላይ ደርሷል። ለእነዚህ ዜጎች ለመታደግ ጥናት እያጠናን ነው። አንደኛ ከድሮ ጀምሮ በሁለትዮሽ ሀገር ያፈራረም ነው የእስረኛ ልውውጥ የሚባል አለ። እሱን ካለ በምን አግባብ ነው ሲካሄድ የነበረው? እሱን እያየን ነው። ሁለተኛ በመደራደር ወይ በመነጋገር የሚፈታ ካለ ደግሞ እናያለን።
አቶ ቴድሮስ በኬንያ እስር ላይ ካሉት ኢትዮጵያን መካከል ከባድ ፍርድ የተፈረደባቸው እንዳለው አረጋግጠዋል። ኤምባሲውም በአንድ ወር ጊዜ ውስጥ እስረኞቹን የማስፈታት ዘመቻን ይጀምራል ካሉ በኋላ ትላንት 54 ኢትዮጵያን ከኬንያ እስር ቤት ተፈተው ወደ ሀገር ተመልሰዋል ብለዋል።
እነዚህ ዜጎች ከአንድ አካባቢ ከአንድ ክልል ነው የመጡት። በህገወጥ አዘዋዋሪዎች ታለው ማለት ነው ቪክቲም ናቸው። ከታንዛኒያ ቦርደር ተይዘው ሞምባሳ የገቡ ናቸው። 102 ነበሩ መጀመሪያ፣ ኮሌ የምትባልም 9 ነበሩ። እኛ ደብዳቤ ጽፈናል። እዚህም አለ እነሱ የሚከታተል ኦሲ የሚባል ግንኙነት አለ። ጥሩ ናቸው። እዚህ ያሉ ባለስልጣናት ኢሚግሬሽንም ስናነጋግር እያዳምጡናል። እና ስለዚህ እነዚህ ሰዎች መጀመሪያ 50 ነው የላኩልን ወደ ኢትዮጵያ፣ ከዛ የቀሩት 54 ላኩ። ነገር ግን ከነዚህ ጠቅላላ 111 አራት ሰዎች ግን ብሎ ተፈርዶባቸው ወህኒ ወርደዋል። 54 ወደ ኢትዮጵያ ገብተዋል።
ትላንት ወደ ሀገር የተመለሱት 54 ኢትዮጵያውያን ኬንያ ሞምባሳ ለሁለት ወር በእስር ላይ የነበሩ መሆናቸውንም አቶ ቴድሮስ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ነኝ ከናይሮቢ።
ገልሞውን እናመሰግናለን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኤኳዶር ኤምባሲ ውስጥ ከሰባት ዓመታት በላይ ለሆነ ጊዜ በጥገኝነት ተሸሽጎ የቆየው የዊኪሊክሱ መስራች ጁሊያን አሳንጅ ዛሬ በብሪታንያ ፖሊሶች በቁጥጥር ስር ውሏል። የአሳንጅ መታሰር በተመለከተ ባልደረባችን ጄፍ ክላስተር የዘገበው አለ። አዳነች ፍሳዬ ታቀርባለች።
የብሪታንያ ፖሊሶች ዛሬ ጁሊያን አሳንጅን ያሰሩት እንደ አውሮፓ አቆጣጠር ከ2012 ዓ.ም አንስቶ በጥገኝነት በቆየበት ለንደን በሚገኘው የኤኳዶር ኤምባሲ ነው። አሳንጅ በኤኳዶር ኤምባሲ ጥገኝነት ጠይቆ የተደበቀው በወሲብ ጥቃት ወደ ተከሰሰበት ስዊድን እንዳይላክ በመስጋት ነበር። ስዊድን ወደ ኋላ በክሱ ላይ የተመሰረተውን ምርመራ አቁማለች። ይሁንና ብሪታንያ ለዩናይትድ ስቴትስ እንዳታስረክበው ሲል እስከ ዛሬ ባለው ጊዜ በኤምባሲ ቆይቶ ነበር። የዩናይትድ ስቴትስ የፍርድ ሚኒስቴር አሳንጅን በኮምፒውተር ስርሰራ ሴራ ከሶታል። ክሱን የመሰረተው ዊኪሊክስ አሸልኮ ካወጣቸው የዩናይትድ ስቴትስ መንግስት ምስጢራዊ ሰነዶች ጋር በተያያዘ ነው። የኢኳዶር ፕሬዚደንት ሌኒን ሞሪኖ ሀገራቸው ስለ ደረሰችበት ውሳኔ ዛሬ በቪዲዮ መግለጫ ሰጥቷል። የአሳንጅ ተግባር መርን ለቋል ብለዋል።
ዛሬ የማስታውቀው የሚስተር አሳንጅ ብልግናና የጠበኛነት ባህሪ ተባባሪው ድርጅት በኤኳዶር ላይ በሚሰነዝረው ዛቻና የጠበኝነት ተግባር ምክንያት በተለይም ዓለም አቀፍ ውሎችን የመጣሱ ጉዳይ የሚስተር አሳንጅ ጥገኝነት ሁኔታ የማይዘልቅበትና ተገቢ የማይሆንበት ደረጃ ላይ እንዲደርስ ምክንያት መሆናቸውን ነው። ስለሆነም ኤኳዶር እንደ አውሮፓን አቆጣጠር ከ2012 ዓ ም አንስቶ ለሚስተር አሳንጅ ሰጥታው የነበረውን የጥገኝነት ፍቃድ ማቋረጧን አስታውቃለሁ።
የኢኳዶሩ ፕሬዚደንት አሳንጅ በኤምባሲው ቆይታው ወቅት ፈጸማቸው ስላሏቸው ጥሰቶች ዘርዝረዋል። በኤምባሲው የተከለከለ የኤሌክትሮኒክስ መሳሪያ ተክሏል። የጸጥታ ጥበቃ ካሜራዎችን ዘግቷል። ዘበኞችን አጎሳቅሏል። ካለፈቃድ የኤምባሲው የደህንነት ፋይሎችን ተመልክቷል የሚሉት ይገኙባቸዋል። የኢኳዶሩ መሪ አያይዘውም በቅርቡ ዊኪሊክስ የቫቲካን ሰነዶችን ይፋ አውጥቷል። ይህ ሰነድ ከመውጣቱ በፊትና በኋላ ታዲያ ዋና ዋና ዊኪሊክስ አባላት አሳንጅን ጎብኝተዋል። ይህም በሌሎች ሀገሮች የውስጥ ጉዳይ ከሚገባው ድርጅት ጋር ያለውን ግንኙነት መቀጠሉን ያሳያል ብለዋል ፕሬዚደንት ሞሪኖ።
ምስጢራዊ መረጃዎችንና በድብቅ የሾለኩ ዜናዎችን ይፋ የሚያደርገው መረብ ዊኪሊክስ መስራቹን አሳንጅ ተደብቆ ከኖረበት ለንደን ከሚገኘው የኢኳዶር ኤምባሲ በያዙት በተያዘ በሰዓታት ውስጥ ዩናይትድ ስቴትስ ብዙ መቶ ሺህ ምስጢራዊ ሰነዶቿ ከመጋለጣቸው ጋር በተያያዘ የኮምፒውተር ሰርስሮ ብርበራ ወንጀል ክስ መስርታበታለች።
ይህ በእንዲህ እንዳለ ብሪታንያ የዊኪሊክስ መስራችን በማሰሯ ደስታቸውን የገለጹት ዩናይት ስቴትስ ኮንግሬስ አባላት በአስቸኳይ ለዩናይት ስቴትስ አሳልፋ እንድትሰጠውም ጠይቀዋል። ሪፐብሊካን ሴናተር ጃን ክሮነን ፍርዱን የሚያገኝበት ጊዜው ደረሰ ነው ያሉት። የዌስት ቨርጂኒያ ዲሞክራት ሴናተር ጆ ማንቺንም መታሰሩ እግዚአብሔር ይመስገን እጅግ በጣም አስፈላጊ ነበር፣ በዩናይትድ ኪንግደም ይህን ያደረጉ አጋሮቻችንም እናመሰግናለን ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ
አንዱን ለቅምሻ እንበል።
እያንዳንዱ ዜጋ ከግጭት የሚገኝ ጥቅም እንደሌለ ተገንዝቦ ለሰላማዊ ሁኔታ ለእድገት የሚያስችሉ ሁኔታዎች ውስጥ መስራት አለበት ነው። እንደ ቪኦኤ አይነት ከፍተኛ ኃላፊነት የሚሰማቸው ሚዲያዎችም በመልኩ ማለት እንደዚሁ የሚኖራቸው ሚና እጅግ ከፍተኛ ነው።
በዩናይት ስቴትስ አዲሱ የኢትዮጵያ አምባሳደር ፍጹም አረጋ ናቸው። ሙሉ ዝግጅቱ በዜና መጽሔት ክፍለ ጊዜ ይቀርባል። ሌላም ውይይት አለን በሁለተኛው አጋማሽ የሚሰማ በኢትዮጵያ ወቅታዊ ጉዳዮች ላይ ያተኩራል። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ።
ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ርዕሰ መስተዳድር አቶ ለማ መገርሳ የወለጋ ስቴዲየም የመጀመሪያ ምዕራፍ መርቀዋል። ከነቀምቴና ምስራቅ ወለጋ ዞን ከተወከሉ ነዋሪዎች ጋርም ውይይት አካሂደዋል። ህብረተሰቡ ሰላሙን ከጠበቀ የተለያዩ የኢንቨስትመንት እድሎች ወደ አካባቢው እንደሚመጡ ጠቅላይ ሚኒስትሩ ተናግረዋል። እያቀፉ እንጂ እየገፉ መኖር አይቻልም ያሉት ዶክተር አብይ ለወጣቶችም መልእክት አስተላልፈዋል። ናኮር መልካ ከነቀምቴ ዘገባ አለው።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሮሚያ ርዕሰ መስተዳድር አቶ ለማ መገርሳን እና ሌሎች እንግዶችን የያዘች ሄሊኮፕተር የስቴዲየሙ እምብርት ላይ ስታርፍ ከጫፍ እስከ ጫፍ የሞላው ታዳሚ ሆ ብሎ ተቀበላቸው። ጠቅላይ ሚኒስትሩም ስቴዲየሙን እየዞሩ ሰላምታ ሰጡ። ፉጨት፣ ጭብጨባና ልልታ በሩቁ አስተጋባ። ግንባታው ከሌሎች አዳዲስ ስቴዲየሞች ቀድሞ የተጀመረው የወለጋ ስቴዲየም የመጀመሪያ ምዕራፍ ግንባታ ከአስር ዓመታት በኋላም ቢሆን በዶክተር አብይና አቶ ለማ መገርሳ ተመርቋል። አስተያየት ሰጪዎችም ምንም ያህል ቢዘገይ በመመረቁ ደስ እንዳላቸው ለአሜሪካ ድምፅ ተናግረዋል።
ስሜ ሀይሎ ብዮ ነው የሚባለው። ጋ ስታዲየም ምረቃ በጣም ደስ ብሎኛል። ሰራተኛውን ከደሞዙ፣ ነጋዴውን ከሚያገኘው፣ አስተዳደሩም ከሚያገኘው፣ ሁሉም ህብረተሰብ በአንድነት ተባብሮ ነው የሰራው።
እንደ ሴትነቴ በነቀምት ከተማ ውስጥ ዛሬ የተሰማኝ በጣም ፍቅር፣ ደስታ በእኔ አንደበት የሚገለጽ አይደለም። በጣም ትልቅ ነገር ነው።
ግንባታው ከ196 ሚሊዮን ብር በላይ ወጪ እንደሆነበት የተናገሩት የነቀምቴ ከንቲባ አቶ ቦጋለ ሹማ መቀመጫ፣ የልምምድ ቦታ፣ የመዋኛ ቦታና የፋይበር ግላሱ የሚቀር መሆኑን ጠቅሰዋል። በቅርቡም የፋይበር ግላሱና መቀመጫ እንዲገዛ ጨረታ መውጣቱንም ተናግረዋል። ስቴዲየሙ በመንግስትና ህብረተሰቡ ትብብር መሰራቱን የተናገሩት የግንባታው ስራ አስኪያጅ አቶ ተሾመ ገመዳ ቃል ገብተው ቃላቸውን ሙሉ በሙሉ ስላልጠበቁት እንዲህ ብለዋል።
ቃላቸውን በትክክል የጠበቁ ያልጠበቁትም አሉ። ያንንም እናመዘግባለን። እዳ የለበትም ይሰጣለሁ አለ። አቅሙ እዛ ስላልደረሰ ነው እንጂ ሊከለክልን ፈልጎ አይደለም። ሻላ ብድር ማመስገን ነው አለብኝ በአንደኛው። ምክንያቱም እኔም ማውቀው እስካሁን ድረስ በመጀመሪያ ቴሌቶኒ ቀን 10 ሚሊዮን ብር ነው የሰጡን። ከዛ በኋላ የሱ የሜድሮክ እህት ድርጅቶች በጠቅላላ 4.5 ሚሊዮን አምጥተዋል። ይሄ ሰነድ በግልጽ የሚታይ ነው። 14.5 ሚሊዮን ሰጥቷል። ነገር ግን ለወደፊት ይህንን ስራ በሚሰሩበት ጊዜ ዶላር ልታጡ ትችላላችሁ፣ በእኔና በቤተሰቤ ስም 1 ሚሊዮን ዶላር ይሰጣቸዋለሁ ብሎ ቃል ገብቶልን ነበረ። ጨምሮም ሊሰጡን ይችላሉ የሚል ግምት አለኝ።
ከምርቃቱ በኋላ የመጀመሪያ የሆነውን ኳስ ከአቶ ለማ እግር ተቀብለው ወደ ግብ የለጉት ዶክተር አብይ ነጥብ አስቆጥረዋል። በነቀምቴ አዳራሽ በተደረገው ውይይት ላይም ከተሳታፊዎች ለተጠየቁት ጥያቄዎች መልስ ሰጥተዋል። ዞኑን ማልማትና የወጣቶች ስራ ፈጠራን በተመለከተ ህብረተሰቡ ሰላሙን ከጠበቀ የተለያዩ የኢንቨስትመንት እድሎች ወደ አካባቢው እንደሚመጡ ጠቁመዋል። እያቀፉ እንጂ እየገፉ መኖር አይቻልም ያሉት ዶክተር አብይ ለወጣቶችም መልእክት አስተላልፈዋል።
ሚሰማብያ ፊዶፊስ ሆጂ ቆደተኞ ጀቹ በርባድ
የሀገር ልማት ለማምጣት ስራ ተከፋፍሎ መስራት ያስፈልጋል። ወለጋ በተፈጥሮ የተቀየረ በመሆኑ በአንድነታችን በመደማመጣችን ሂደታችንን ተረዳርተን አብረን በመስራታችን ወለጋን መቀየር ትልቅ ተግባር አይደለም። በምዕራብ ኦሮሚያ ያሉት አባቶች ልጆቻቸው ከሰው በታች እንዲሆኑ አይፈልጉም። ጂንስ ሱሪ ይገዙላቸዋል፣ ልጆቻቸው ደግሞ እሱን ለብሰው አስፋልት ላይ ይቆማሉ። ጠንካራ አባትና እናት ስላላቸው እንደምንም ብለው ጂንስ ይገዛሉ። እነሱ ሲያልፉ ግን እናንተ ለልጆቻችሁ ምንድን ነው የምታወርሱት? ስራ የማትወዱ ከሆነ እንዴት ልትሆኑ ነው? እንደ አባቶቻችን ተቸግረን ሰርተን አገር እናሳድጋለን።
ረከቻ ሁጀቻ ብዬ ጅጅ ራካቦት ይገኛ
ከእስር ጋር ተያይዞ ለቀረበላቸው ጥያቄ ያለ አግባብና ወንጀል ሳይፈጽም የታሰረ ካለ ክልሉ እንዲፈታ አቅጣጫ አስቀምጠዋል። ዶክተር አብይ የመከላከያ ሰራዊት አንድ እዝ በነቀምቴ ከተማ እንዲሆን ውሳኔ ላይ እየተደረሰ መሆኑንም ገልጸዋል። አቶ ለማ መገርሳም በበኩላቸው ህዝቡን በትክክል የማያገለግል አመራር በገጠር ቀበሌ እንኳ እንዲቆይ አንፈቅድም ብለዋል። ዞኑ ባለፉት 6 ወራት በሰላም እጦት ምክንያት ያልተረጋጋ በመሆኑ ለወጣቶች የስራ እድል አለመመቻቸ ቱን ጠቅሰው አስተማማኝ ሰላም ከመጣ ለመስራት የሚያግደን የለም ብለዋል። የኦሮሞ ፖለቲካ ድርጅቶችን በተመለከተም ተከታዩም ብለዋል።
አሞ በረከነ ኬስ ላላ ብየጉርጉደተ ኬሰቲ አበሜቀት ወልሞርሜ
በዚህ ዘመን ባደጉ ሀገራት 7-8-10 ድርጅት ሆነው አብረው መንግስት ይመሰርታሉ፣ አብረው ሀገር ይመራሉ። እኛ ግን የሀሳብ ልዩነቱን ወደ ጠላትነት እየወሰን ነው። ይህ በዚህ ዘመን አለማወቅ ነው። ሰው አብሮ በጠረጴዛ ዙሪያ መመካከር ከቻለ ለዚህም ምቹ ሁኔታና እድል ካለ እንኳን የሚያጣላ በክፉ አይን እንድንተያይ የሚያደርግ ነገር የለም። እንደኔ ከምትሉት ልማት ይልቅ የኦሮሞ ፖለቲካ ድርጅቶች አንድ ቢሆኑ ይህ ለእኛ ትልቅ ታሪክ ነው።
የአርሚያን ሲያሳ ኦሮሞ ጀደሙ ኩኑ ኑፍሴና ጉዳይ
በመድረኩ ላይ ለጊዜ የታቀደ የባቡር መስመር ግንባታ አለመኖሩ ሲጠቀስ የተጀመረው የነቀምቴ አየር ማረፊያ ግንባታ እንዲቀላጠፍ እንደሚሰራም ቃል ተገብቷል። ሌሎች የመሰረተ ልማት ችግሮችም ትኩረት እንደሚሰጣቸው ተመልክቷል። ለዶክተር አብይ አህመድና አቶ ለማ መገርሳ ፈረስ እንዲሁም ጋሻና ጦር ተበርክቶላቸዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ።
ናኮር መልካ ለዘገባው እናመሰግናለን። በቀጣዩ የዕለቱ አብይ ርዕስ ወደ ጎረቤት ካርቱም ነው የምንሻገረው። የሱዳኑ ፕሬዚዳንት ኦማር አልበሽር በጦር ሰራዊቱ ተጽዕኖ እንዲሁም ለሰላሳ ዓመታት በዘለቀው አገዛዛቸው ላይ ለአራት ወራት ያለማቋረጥ በተካሄደ ህዝባዊ ተቃውሞ ተገፍተው ስልጣናቸውን መልቀቃቸውን ከሀገሪቱ የሚወጡ ዘገባዎች እየጠቆሙ ነው። ናቢ ሙሀዲን ከካርቱም ተከታዩን አድርሳናለች። ሰለሞን ክፍሌ ያቀርበዋል።
አንድ የሱዳን ወታደራዊ ምንጭ ለአሜሪካ ድምፅ በገለጸው መሠረት ፕሬዚደንት ኦማር አልበሽር ዛሬ ጠዋት በቁም እስር ላይ እንዲውሉ የተደረገው ጦር ሰራዊቱና የፖለቲካ መሪዎች በሽግግር መንግሥት ምስረታ ላይ እየተደራደሩ ባለበት ጊዜ ነው። ባለሥልጣናቱ በዚህ ወቅት ዋናውን አውሮፕላን ማረፊያ ዘግተዋል። የፕሬዝደንቱ ታማኞች መሆናቸው የሚታመን የፖለቲካና ወታደራዊ መሪዎችን ይዘው አስረዋል። ሮይተርስ የዜና አገልግሎት እንደዘገበው ደግሞ ወታደሮች ገዥውን ብሔራዊ ኮንግረስ ፓርቲ የሚቆጣጠረውን የባሽርን እስላማዊ እንቅስቃሴ ዋና ጽፈት ቤት ወረዋል። የአሜሪካ ድምፅ አስተያየት የጠየቃቸው የፓርቲው ቃል አቀባይ ግን ምላሽ አልሰጡም። በኦማር አልበሽር ከስልጣን መወገድ የተደሰቱ ብዙ ሺህ ሰልፈኞች የካርቱምን ጎዳናዎች አጥለቅልቀው ታይተዋል። ወታደሩ ከእኛ ጋር ነው ሲሉም መፈክር አሰምተዋል። ፋጢማ መንገድ ዳር ከሕፃናት ልጆቿ ጋር ተቀምጣ መኪኖች ጥሩምባ እያሰሙ ደስታቸውን በመግለጽ ሲያልፉ ተመልክታለች። አስተያየቷንም ተጠይቃ በአረብኛ እንዲህ ብላለች። ፋጢማ ያለችው እኛ ተቃዋሚዎች መንግሥት ቀደም ሲል ሊገልጸን እንደ ፈለገው አይጦች ሳንሆን አንበሶች ነን ነው። ሰልፈኛው ከወታደራዊ ባለሥልጣናቱ ስለ ለውጡ መግለጫ ካልተሰጠው በቀርም ተቃውሞውን አቋርጦ ወደ የቤቱ አይመለስም ስትል አክላለች ፋጢማ። የ75 ዓመት ዕድሜ ያላቸው ኦማር አልበሽር ከሥልጣን መወገዳቸውን የሚያረጋግጠው ዜና መንግሥቱ በሚቆጣጠረው ቴሌቪዥን የተነገረውም ከሰዓታት በኋላ ነው። ጦር ሠራዊቱ እጅግ አስፈላጊ የሆነ መግለጫ ለሕዝብ ይሰጣል የሚል ነበር የቴሌቪዥኑ ሰበር ዜና። የሀገሪቱ ራዲዮና ቴሌቪዥን ጣቢያዎችም ወታደሩ ይፋ መግለጫ ይዞ እስኪወጣ ብሔራዊ ዜማዎችና መዝሙሮችን ሲያሰሙ ቆይተዋል። በዚህ መሃል ጦር ሠራዊቱ ወታደሮችን በከተማይቱ ቁልፍ አካባቢዎች መከላከያ ሚኒስቴሩን ጨምሮ ለጥበቃ አሰማርቷል። ብዙ ሺህ የተቃውሞ ሰልፈኞች ካለፈው ቅዳሜ ጀምሮ የመቀመጥ አድማ ያካሄዱት በመከላከያ ሚኒስቴሩ ደጃፍ መሆኑ ተዘግቧል። እንደሚሰማው ከሆነ ደግሞ የተባረሩት ፕሬዝደንት የአልበሽር ደጋፊዎች ዛሬ የራሳቸውን ሰልፍ ያደርጋሉ ተብሎ ሲጠበቅ ነበር። የሀገሪቱ ብሔራዊ የጸጥታ መሥሪያ ቤት ፍቃድ በመከልከሉ ሊሳካ አልተቻለም ተብሏል። በሱዳን ከአራት ወራት በፊት ሕዝባዊ ተቃውሞውን የቀሰቀሰው የምግብና የነዳጅ እጥረት ሲሆን ኋላ ቀስ በቀስ ፕሬዝደንቱ አልበሽር ሥልጣን ይልቀቁ ወደሚለው ጥያቄ ተሸጋግሯል። አሁን ከመሸድ በደረሰን ዜና በመንግሥታዊ መገናኛ ብዙሃን ዘገባ መሠረት ጠንካራው የሱዳን ብሔራዊ ጸጥታና ደህንነት አገልግሎት መሥሪያ ቤት በመላ ሀገሪቱ የሚገኙ የፖለቲካ እስረኞችን እንደሚፈታ አስታውቋል። እማኞች ግን ሰልፈኞቹ በሁለት ምስራቃዊ ግዛት በሚገኙ የደህንነት መሥሪያ ቤቶች ላይ ማለትም በፖርት ሱዳንና በከሰላ ወታደሩ በገባው ቃል መሠረት እስረኞቹ ባለመለቀቃቸው ጥቃት አድርሰዋል ይላሉ። በተያያዘ ዜና ወታደሮች በሰላማዊ ሰልፈኞች ላይ ከመጠን ያለፈ ኃይል ተጠቅመዋል መባሉን የተባበሩት መንግሥታት ድርጅት የሰብአዊ መብቶች ባለሙያዎች አውግዘዋል። በሱዳን ከመጋቢት 28 ቀን 2011 ዓ.ም ወዲህ ብቻ ከ20 በላይ ሰዎች መገደላቸውንና ከ100 በላይ መጎዳታቸውን የገለጹት የዓለሙ ድርጅት የሰብአዊ መብቶች ባለሙያዎች ብዛት ያላቸው ሰዎች ስለመታሰራቸውና በጋዜጠኞች ላይ ጥቃት ስለመድረሱም ዘገባዎች የደረሳቸው መሆኑን አመልክተዋል። በዚህ ቀውስ መሃል የዜጎች ሐሳብን በነጻነት የመግለጽና በሰላማዊ መንገድ የመሰብሰብ መብቶች መከበርና መጠበቅ እንዳለበትም አስገንዝበዋል። ወደ ዕለቱ ሁኔታ ስንመለስ ሱዳናውያን የፕሬዝደንት ኦማር በሽርን ከሥልጣን መባረር አስመልክቶ አስተያየታቸውን እየሰጡ ነው። በመከላከያ ሚኒስቴር ደጃፍ የተሰበሰቡ ተቃዋሚዎች የሚሉት ጦር ሰራዊቱ የሕዝብ ስለሆነ ምስጋና ይገባዋል ነው።
البيان الجيش السوداني كان مخيب للأمان وكان دون مستوى تطلعات جماهير الشعب السوداني
ከሰልፈኞቹ አንዱ መሐመድ አሊ በበኩሉ ከወታደሩ የተሰጠው መግለጫ አሳዛኝና የሱዳንን ሕዝብ ፍላጎት የማያሟላ ነው ብሏል። ተቃዋሚዎች ዓለማቸው ግቡን እስኪመታ በመቀመጥ አድመው እንደሚቀጥሉም ጥሪ አስተላልፏል።
لن يقبل الثوار دعمين اخرين من الحكم العسكري بعد 30 عاما من ذات الحكم
سوحات ባላለች ሌላ በተቃውሞ ሰልፉ ተሳታፊ ናት ያለችው ሌላ ተጨማሪ ሁለት አመታት የወታደር አገዛዝ አንቀበልም ከሰላሳ ዓመታት አምባገነናዊ ወታደራዊ አገዛዝ በኋላ ተቃውሞ የወጣ ነው የሲቪል ዲሞክራሲያዊ መንግሥት ለመመስረት ነው ብላለች። ነጻና የተረጋጋች ሱዳን እስክናይ ድረስም በጀመርነው የመቀመጥ አድማ እንቀጥላለን ስትል ሱሃ አጠቃላለች።
የአማራ ክልል የሃይማኖት ተቋማት ጉባኤ ሰሞኑን በሰሜን ሸዋና ኦሮሞ ብሔረሰብ ዞን በክልሉ በሰሜን ሸዋና ኦሮሞ ብሔረሰብ ዞን በአምልኮ ተቋማት ላይ የደረሰውን ቃጠሎና በሰላማዊ ሰዎች ላይ የደረሰውን የሕይወትና የአካል ጉዳት አውግዟል። ጉባኤው የተሰበሰበው ባህር ዳር ላይ ሲሆን መሪዎቹ ትናንትና መግለጫ ሰጥተዋል። አስቴር ምስጋናው ዝርዝሩን ይዛለች።
የጉባኤው የቦርድ ሰብሳቢ መልአከ ሰላም ኤፍሬም ሙሉ ዓለም በመግለጫው እንደተናገሩት በቤተ እምነቶችና ውድ በሆነው የሰው ልጆች ላይ የደረሰውን ጥቃት የሃይማኖት ተቋማት የሚያወግዘውና የኢትዮጵያን ታሪክ የሚያበላሽ መጥፎ ጠባሳ ነው ያሉት።
ሰሞኑን በኦሮሞ ብሔረሰብ ዞንና ሰሜን ሸዋ ዞን ውስጥ አንዳንድ አካባቢዎች በተነሳ ግጭት በጠፋው የሰው ሕይወትና የሃይማኖት ተቋማትም ሳይቀር መውደማቸው የክልላችንን የሃይማኖት ተቋማት ጉባኤ እጅግ ያሳዘነ መሆኑን መግለጽ እፈልጋለሁ። ህዝብን ጠባቂ እንጂ ገዳይ አይደለም። ሲጀመር በኢትዮጵያ ህዝብን ወገኑ በምድር ላይ በሚቆይበት ጊዜም ወንድሙን ወንድሙ አክብሮ ተከባብሮ ተጠባብቆ በችግሩም ጊዜ ተረዳድቶ ህዝብ ቀላል ነገር አይደለም። ከስላሴ በስተቀር ሰውን የመፍጠር አቁሞ የማስወት ህይወት የመስጠት አቅም የለውም ሌላው አካል። ስለዚህ ይህንን ህንፃ ማፍረስ የእግዚአብሔርንም ህግ መጣስ መሆኑን እንዲህ አይነት ተግባር የሚፈጽሙ ሰዎች ሊረዱ ይገባል።
መልአከ ሰላም ኤፍሬም አያይዘው የሰው ልጅ ውድ ፍጡር በምድርም ሲኖር በዘር በሃይማኖትና በቀለም ተከፋፍሎ ሊጎዳዳ አይገባም ብለዋል።
ምድራችን የተሰጠችው ሰው እንዲኖርባት አራዊትም ሳይቀሩ በያሉበት በክብር እንዲኖርባት የተፈጠረች ምድር ነው። አንድ ሰው የሚኖርባት አይደለም። የሰው ልጅ እስከ ዓለም ፍጻሜ ድረስ ዘር ከዘር እየተተካካ የሚኖርባት ምድር ነው። ይቺ ምድር ቅድስት ኢትዮጵያ ምድረ ኢትዮጵያ ትባላለች። በዚች ኢትዮጵያ ምድር የኢትዮጵያ ህዝቦች አይደለም ሌሎችም እንግዶች መጥተው የተራቡት የሚበሉባት፣ የሚጠጡባት፣ የተራዙት የሚለብሱባት ክቡር ህዝብ ነው። ስለዚህ ይህን ሁሉ ጥሶ በብሔር ስም በቋንቋ ስም በተለያየ ምክንያቶች እየተፈጠሩ አገርህ አይደለም መኖሪያ አይደለም መባል አይገባውም። ይህ ታሪክንም ሳይቀር ማጥፋት ነው። የኢትዮጵያ ታሪክ እንደሱ አይደለም።
የጉባኤው ምክትል ሰብሳቢ ሼህ ሰኢድ መሐመድ በበኩላቸው ብሔርን መሰረት አድርጎ መጠፋፋት በየትኛውም የሃይማኖት አስተምሮ የተከለከለ ነው ብለዋል።
ህዝቡ ሊያወግዘው ይገባል። የኔ ብሔር ይበልጣል፣ የኔ ብሔር የበላይ ነው ብሎ የሚያስብ የጥፋት ኃይል ካለ ይሄ ሃይማኖት መሰረት ስለሌለው በእስልምናችን ነቢያችን አለይሂ ሰላቱ ወሰላም ዘረኝነት ጥንብ ናትና ራቋት አትቅረቧት ሲሉ በሀዲሳቸው አስተምረውናልና የዘረኝነት አስተሳሰብ ከሃይማኖታችን የሌለ በመሆኑ ህብረተሰቡ ሊያወግዘው ይገባል።
በተለይ አሉ ሼህ ሰኢድ፣ እርስ በርስ በመተጋገዝና በመፈቃቀር የሴረኞችን ተልእኮ ማክሸፍ እንደሚገባም አክለው ገልጸዋል።
ሰላማችንን በሚያናጋ አብሮነታችንን በሚያፈርስ መልኩ አፍራሽ ኃይሎች አሉ። ከወር ሁለት ወር በፊት ደቡብ ጎንደር እስቲ አካባቢ ላይ ሁለት መስጊዶች ቃጠሎ ደርሷል። አሁን ደግሞ ቤተክርስቲያን የማቃጠል ስራ ተሰርቷል። እነዚህ ድርጊቶች ታላቢ የሚያደርጉት በሃይማኖት ህብረተሰቡን ለማጋጨት ያሰቡ የጥፋት ኃይሎች እንጂ አንዱን እምነት ከአንዱ እምነት ተጣልቶ አያውቅም። ተከባብሮ ተቻችሎ የኖረ ህዝብ ነው ያለን። ስለዚህ ማድረግ ያለበት ምንድን ነው? እንዲህ አይነት የመስጊድ ቃጠሎ ሲሆን፣ የቤተክርስቲያን ቃጠሎ በአጥፊዎች ሲፈጸም በሰከነ መንገድና ይሄ ድርጊት ለምን ታስቦ የተፈጸመ ነው በሚል በደንብ ሊያዩ ይገባል እና ህብረተሰቡን አደራ የምንለው በእንዲህ አይነት የሃይማኖት ተቋማት የሚመጡብን የእኛን መጠቃቃት የእኛን መጠፋፋት የሚፈልጉ ኃይሎች መሆኑን አውቆ በሰከነ መንገድ ልክ ባለፈው እንደተደረገው ርብርብ መስጊድ ሲቃጠል ክርስቲያን ወንድሞቻችን ናቸው እኛ እንሰራዋለን የሚል እዚያውም ድረስ ሄደው ያጠናከሩ፣ አሁንም በዚህ ጥቃት በደረሰበት ቤተክርስቲያን ላይ እዚህ አካባቢ ያለው ሙስሊም ህብረተሰብ ተጋግዞ ይህንን ድርጊት የፈጸሙ ሰዎችን ተንኮላቸውን ማክሸፍ ይጠበቅበታል የሚል መልእክት ለማስተላለፍ ነው።
የአማራ ብሔራዊ ክልል የሃይማኖት ተቋማት ጉባኤ ሰባት ቤተ እምነቶችን ያካተተ ጉባኤ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናዋን ለዘገባው እናመሰግናለን። አድማጮች፣ ይህ ተከታዩ ዘገባ ደግሞ ወዲህ ወደ ዋሽንግተን የሚመልሰን ይሆናል። በኢትዮጵያና በዩናይት ስቴትስ መካከል ያለው ግንኙነት ስራ ፈጠራን በመደገፍና በዘላቂ መዋለ ንዋይ ላይ ያዘነበለ እንዲሆን ለማስቻል እንደሚሰሩ አዲሱ አምባሳደር ፍጹም አረጋ አስታወቁ። የሽመት ደብዳቤያቸውን ሰሞኑን ለፕሬዚዳንት ትራምፕ ያቀረቡት አምባሳደር ፍጹም ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ በውጭ ያሉ ኢትዮጵያውያን ለውጡ በውጤታማነትና በተረጋጋ መንገድ እንዲቀጥል ለማድረግ እንዲተጉ ሲሉም ጥሪ አስተላልፈዋል። ያነጋገራቸው ሰለሞን አባተ ተከታዩን አሰናድቷል።
እንኳን ደህና መጡ። እንኳን ለዚህ ሹመት አበቃዎት።
እጅግ በጣም አመሰግናለሁ። እንኳን ደህና ቆያችሁ። ሰላም
ክቡር አምባሳደር፣ በቅድሚያ ከሚዲያው ጋር ከመገናኛ ብዙሃኑ ጋር ላሎት ለነበሮት የሰለጠነ ግንኙነት እንደ ኢትዮጵያ መንግስት ባለስልጣን አድናቆቴንና ምስጋናዬን መግለጽ እፈልጋለሁ። ብዙ የኢትዮጵያ ባለስልጣናት በራቸው ዝግ በነበረ ጊዜ፣ ለመገናኘት አስቸጋሪ በነበረ ጊዜ እርስዎን በየአጋጣሚው እየደወልን በስልክም በማንኛውም አጋጣሚ እናገኙት ነበር፣ መግለጫዎችን ይሰጡን ነበረ። አመሰግናለሁኝ አሁን በአካል ስንገናኝ።
እኔም እጅግ አመሰግናለሁ። ቪኦኤ በብዙ መልኩ በኢትዮጵያ ውስጥ ለነበረው እንቅስቃሴ ትልቅ አስተዋጽኦ አድርጓል።
በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍጹም አረጋ የሹመት ደብዳቤያቸውን ከትናንት በስቲያ ሰኞ ለፕሬዚደንት ዶናልድ ትራምፕ ያቀረቡ ጊዜ በፕሬዚደንቱ ቢሮ ተቀምጠው ተነጋግረዋል። ፕሬዚደንቱ በአሁን የኢትዮጵያ ሁኔታ ላይ ያላቸውን ሐሳብ እንዳካፈሏቸው አምባሳደሩ ተናግረዋል። በተለይም በበረራ ቁጥር ኢቲ 302 ላይ ቢሾፍቱ አቅራቢያ የደረሰውን የቦይንግ 737 ማክስ 8 አደጋም በድጋሚ እንዳነሱላቸው ጠቁመዋል።
በሁለቱ ታላላቅ ኩባንያዎች፣ ቦይንግ ታላቅ ኩባንያ ነው፣ ኢትዮጵያ አየር መንገድ ታላቅ ኩባንያ ነው። በእነዚህ ሁለት ታላላቅ ኩባንያዎች የተፈጠረውን በተለይ ደግሞ ያልተጠበቀ ድንገተኛ አደጋ በመፈጠሩ ያዘኑ መሆን በተለይ ሕይወታቸው ለጠፉ ሐዘናቸውን በድጋሚ የገለጹ መሆናቸውን እና ይህን ችግር በቅርብ ጊዜ እንደምንሻገረው ተስፋ አድርጋለሁ የሚል አጠቃላይ ሀሳብም ጭምር አንስተዋል።
በአሁኑ ጊዜ በኢትዮጵያና በዩናይትድ ስቴትስ መካከል ያለውን ግንኙነት አስመልክቶም ሀገሮቹ ከዕለት ሰብአዊ እርዳታ ወደ ዘላቂ መዋዕለ ንዋይና የመሠረተ ልማት ግንባታ እንዲሁም ሥራ ፈጣሪነትን ወደ መደገፍ እንዲያድግ እንደሚሰሩ አምባሳደር ፍጹም ገልጸዋል።
አሜሪካ ለአፍሪካ ያላት አጠቃላይ አተያይ በተለያዩ መሪዎች የተለያየ ሁኔታ እንዳለው መገንዘብ ይቻላል። በአሁኑ ሰዓት ፕሬዚደንት ትራምፕ በአፍሪካ ላይ ያላቸው ፖሊሲ ግልጽ እንዳደረጉት በዋናነት ከንግድና ኢንቨስትመንት ጋር የተያያዘ ሊሆን እንደሚገባው፣ ቢዝነስን ማዕከል ያደረገ መሆን እንደሚገባው፣ ለዚህም ራሱን የቻለ ከአሁን በፊት በዩኤስኤድ ስር ይተዳደር የነበረውን ግን ጠንከር ያለ ገንዘብ ለቢዝነሶች የመደቡ መሆኑን እንደ አንድ መነሻ መውሰድ ይቻላል። ስለዚህ ትኩረታቸው በተለይ እንደ ባለፈው አንድ ዓመት ኢትዮጵያ ውስጥ የተካሄደው ፈጣን ሪፎርም ወደ መልካም መንገድ እየሄደ እንደሆነ፣ በተለይ የግል ሴክተሩን ለመደገፍ ምርጥ አጋጣሚ እንደሆነ፣ ስለዚህ እንደዚህ አይነት ለውጥ ደግሞ ፈጥኖ ዜጎቹን ለመጥቀም ትልቅ እድል ስላለው መደገፍ እንዳለበት እንደሚያምኑ፣ ስለሆነም ከምን ጊዜውም በላይ በሁለታችን በሁለቱ ሀገሮች መካከል ያለው ግንኙነት ዘላቂ ጥቅም በሚያረጋግጥ መንገድ ምን ማለት ነው? በእርዳታ ላይ ጥገኛ በሆነ መንገድ ከሆነ እርዳታውን ስፋት ብቻ አይተን መልካም ግንኙነት ነው ስንል ቆይተናል። እርዳታ ከችግር ለመውጣት በጊዜ አይነት ጥሩ ነገር ነው፣ ግን ዘላቂ ነገር የሚያመጣው በእግራችን በሙሉ እግራችን እንድንቆም የሚያደርግ ድጋፍ ስለሆነ በዛ መንገድ ከመቼውም ጊዜ የተሻለ እንደሆነ ይሰማኛል።
የኢትዮጵያ የዛሬ የመረጋጋት ማጣት የውጭ ኢንቨስትመንትን ለመሳብ በሚደረገው ጥረት ላይ ያለውን ጫና አስመልክቶ የተናገሩት አምባሳደር ፍጹም ማሳሰቢያና ጥሪ አላቸው።
ይሄ ሁኔታ እንዲቀየር እያንዳንዱ ዜጋ ከግጭት የሚገኝ ጥቅም እንደሌለ ተገንዝቦ ለሰላማዊ ሁኔታ ለእድገት የሚያስችል ሁኔታዎች ውስጥ መስራት አለበት ነው። እንደ ቪኦኤ አይነት ከፍተኛ ኃላፊነት የሚሰማቸው ሚዲያዎችም በመልኩ ማለት እንደዚሁ የሚኖራቸው ሚና እጅግ ከፍተኛ ነው። ሰላማዊ ሁኔታ እንዲመጣ ሰላም የሚፈልግ ህዝብ መኖር አለበት። ህዝባችን ሰላም የሚፈልግ ነው። ስለዚህ የታወከ የሚያስመስሉ በጣም ጥቂት በየቦታው ብዙ ነገሮች እንዳሉ አስመስለው የሚዘግቡ በሶሻል ሚዲያም እንደዚህ ያሉ ግን በእርግጥም ደግሞ የኢንተርናሊ ዲስፕላስድ ፒፕል ወይም ደግሞ የተፈናቀሉ ዜጎችም ቁጥር ቀላል አይደለም። ውዥንብሮቹ የበለጠ እያባሱት ነው። አሁን የተፈጠሩ ችግሮችን እንዴት አድርገን እንሰብስበው፣ እንዴት አድርገን ጉዳቱ ከዚህ በላይ እንዳይከፋ እንስራ የሚለው ላይ በጣም መስራት ይኖርብናል።
ዩናይትድ ስቴትስ ውስጥና በሌላውም ዓለም ያለውን የኢትዮጵያ ዳያስፖራና በኢትዮጵያ መንግሥት መካከል ያለውን የመሻሻል አዝማሚያ ያሳየውን ግንኙነትና በቅርብ ሳምንታትም እየተስተዋሉ ያሉ የተወሰነ የቅሬታ ሁኔታዎች ለማጽዳትና ለማስተካከል ኤምባሲውም እርሳቸውም ሊሰሯቸው ያቀዱ ክንዋኔዎችን አምባሳደሩ ተቋቁመዋል።
ጠቅላይ ሚኒስትር አብይ በሐምሌ ወር ዋሽንግተን ዲሲን፣ ሎስ አንጀለስና ሚኒሶታን ከዛም በኋላ ፍራንክፈርትን በጎበኙባቸው ጊዜያት የተፈጠረው ሁኔታ ምንድን ነው? ዳያስፖራው ለውጥ እንዲመጣ ነበር ሲታገል የነበረው ሁኔታ ትክክል አይደለም ሲል ነው የነበረው። ጠቅላይ ሚኒስትር አብይ የነበረው ሁኔታ ትክክል አይደለም ሲሉ ነው የነበረው። አሁን የመጣው ለውጥ ያንን ትክክል አልነበረም የሚለውን ነገር የሚያስተካክል ነው። ለውጥ ደግሞ በአንድ ጊዜ ተጠናቆ የሚቋጭ ስላልሆነ ሂደት ውስጥ ነው ያለ ነው ማለት ነው። ስለዚህ ዳያስፖራው ከአሁን በፊት ባሳየው ጨዋነት፣ አገር ወዳድነት ለሀገሩ ስለሚያመው ነው እንደዚህ የሆነው ብዬ ነው የማስበው። እና የተመቻቸው ሁኔታ ውስጥም ኖሮ ግን ወገኑ በተሻለ ሁኔታ ውስጥ እንዲኖር ስለሚመኝም ጭምር ያደረገው ትግል ነው አድርጌ የምወስደው። ስለዚህ አሁንም በብስለት የጀመረውን የለውጥ ጉዞ በመደማመጥ እንደሚያጠናቅቅ ትልቅ እምነት አለኝ። ስለዚህ ዳያስፖራውን የሰለጠነ ዲሞክራሲ ባለበት አገር ውስጥ በሀሳብ የበላይነት በሚያምን ህብረተሰብ ውስጥ የሚገኝ እንደመሆኑ ያለውን ሀሳብ በተሻለ ለማስረጽ በክርክር ማለት ነው የሚተጋ የበሰለ ማህበረሰብ አድርጌ ስለምወስድ በጣም ጥሩ የሆነ በጋራ የመስራት መንፈስ ይኖራል ብዬ ተስፋ አድርጋለሁኝ። ይህንንም ለማረጋገጥ ከአሁን በፊት የነበሩ መድረኮች በራሳቸው በቂ ናቸው። በቅርቡም ደግሞ በዋሽንግተን እንዲሁም ሜሪላንድ እና ቨርጂኒያ የሚገኙ የተለያዩ ማህበረሰቡን የሚወክሉ የቢዝነስ ማህበረሰቡን በተለያየ መልክ የተደራጁትን ቅድሚያ በመስጠት ከእነሱ ጋራ እንዴት አብረን ብንሄድ ይሻላል የሚል መድረክም ለማዘጋጀት እየሰራን ያለ ነው። ዝግጅታችን ካጠናቀቀን በዚሁ በሚያዝያ ወር መጨረሻ ላይ የምናካሄደው ይሆናል። በሌሎች እንደዚሁ አምስት የተመረጡ ቦታዎች በሚቀጥሉት 100 ቀናት ተመሳሳይ ነገር ለማድረግ ቅድመ ዝግጅት እያደረግን ነው። በእነዚህ መድረኮች እንዲህ ነው ምንሰራው የሚል ሳይሆን እኛ እንዲህ አስበናል እንዴት ብናደርግ ይሻላል በሚል በመመካከር መንፈስ ይዘን ለመሄድ ነው። ስለዚህ ምክንያት ያለው ያሸንፋል ማለት ነው። በዛ መንገድ ተልእኳችን በጋራ እናሳካለን። ዳያስፖራ ትኩረቱን ወገኑ ላይ በሀሳብ እንደሚያግዘው ሁሉ በዳያስፖራ ትረስት ፈንድ በኩል በጀመረው መንገድ አጠናክሮ እንዲሄድ ምቹ ሁኔታዎችን የመፍጠር ስራዎች በቀጣይ እንሰራለን።
ከአምባሳደር ፍጹም አረጋ ጋር የተደረገው ሙሉ ቃለ ምልልስ የፊታችን እሁድ ምሽት ይቀርባል። የቪዲዮው ቅጂ በዌብሳይታችንና በፌስቡክ ገጻችን ላይ ይገኛል። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን።
ሰለሞንን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:38 መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ሁለተኛውን አጋማሽ ዝግጅታችንን መጀመራችን ነው። ወደ ቀዳሚው የምሽቱ ቅንብር እናልፋለን። ትኩረት የኢትዮጵያ ወቅታዊ ጉዳይ ለውጥ ከጠቅላይ ሚኒስትር አብይ አህመድ የአንድ አመት ክንዋኔ ባሻገር ተወያዮች ዶክተር ሽመልስ ቦንሳ በዩናይትድ ስቴትስ ስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳዮች መምህርና ተመራማሪ፣ የዋሽንግተኑ አቶ ግዛው ለገሰ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁ ናቸው። አቶ ቴዎድሮስ ጸጋዬ ደግሞ የርዕዮት ሚዲያ መስራችና ዋና አዘጋጅ ናቸው። የፕሮግራሙ አዘጋጅ አሉላ ከበደ ነው ያወያያቸው። ባለፈው ሳምንት መገባደጃ ላይ ጀመር ያደረጉትን ውይይት አሉላ እልባት ካደረጉበት ተነስቶ ይጀምራል።
ግራና ቀኝ ለየት ያሉ ቀለማት ያላቸው ሀሳቦች ተነስተዋል። በአቶ ግዛውና በአቶ ቴዎድሮስ መካከል ጠበቅ ያለ ክርክርም እንደነበር አድማጮች የሚያስታውሱ ይመስለኛል። ዛሬ ታዲያ ቀደም ብላችሁ ያነሳችኋቸው ሁኔታዎች ስለ ሀገሪቱ ምን ይነግሩናል የሚለውን እንደረደራለን። በቀናት ውስጥም የተለዋወጡ ሁኔታዎች ካሉ ከግምት እናስገባለን። ሰሞኑን እየተዘገቡ ያሉ በወሎ ሰሜን ሸዋ አካባቢዎች ግጭቶች ተበራክተው ተሰምተዋል። ህይወት መጥፋትን ጨምሮ በሰዎች ላይ የደረሰ ጉዳት አለ። አለ። ቀጣዩንም ሂደት እነኚህ አሁን የሚታዩ ሁኔታዎች ካሉበት ጭምር መመልከት እንችል። አቶ ግዛው ከርሶ ልጀምር፣ ምን ይታዩታል?
እሺ፣ በጣም አመሰግናለሁ። አሁን እንደገለጽከው ዶክተር አብይ ስልጣን ከመምጣታቸው በፊት ጀምሮ በረዥም ጊዜ ያሉ የህዝብ ለህዝብ ችግሮች አሁን ባለፈው ሳምንት ደግሞ በፊት ሰምተን በማናውቀው ወሎና ሰሜን ሸዋ አካባቢ የተከሰቱ ግጭቶች አሉ። እንደሚመስለኝ ሶስታችንም ተከራካሪዎች የምንስማማው እንደዚህ አይነት ግጭቶች በተለይ የማንነት ፖለቲካና 40 ዓመት ማሪው እንቅስቃሴ ጀምሮ የገነባናቸው በሌላ አገላለጽ የኢትዮጵያ ህገ መንግስት ያመጣቸው ናቸው። ዜጎች ከነጻነት፣ ከሚዛናዊነት፣ ከፍትህ፣ ከእኩልነት ይልቅ እኛና እነሱ በሚል ፖለቲካ ታንጸው ስላደጉ እንደዚህ አይነት እንቅስቃሴዎች በተለይም በሽግግር ወቅትና ሽግግሩ ደግሞ ኢትዮጵያ ውስጥ ያሉ ማህበራዊ ግንኙነቶች መበጣጠስን ተንተርሶ ትዕግስት የተሞላበት በመሆነ ጊዜ የፖለቲካ ማንነት አቀንቃኞችና ትርሶ ፈላጊዎች ይህንን አጋጣሚ መጠቀማቸው ሊገርመን አይገባም። ወደፊትም በእኔ ግምት ስርዓቱ እስካልተለወጠ ድረስ ኢትዮጵያ ውስጥ አሁን ካለው የበለጠ የማንነት ፖለቲካ አደገኝነቱ በማያቋርጥ ወይም ቀጣይነት ባለው መልክ ለህዝብ እስካልተገለጸ ድረስ እንደዚህ አይነት ችግሮች መከሰታቸው የማይቀር ነው። መጠንቀቅ ያለብን ግን ይህ ማለት ዶክተር አብይ የመራ ያለው ለውጥ ወድቋል ማለት አይደለም። እንዲያውም የሚያሳየው ዶክተር አብይ የሚያደርገውን ለውጥ ከቃላት ባሻገር ወደ ተቋማዊነትና ወደ ስርዓት ለውጥ እንዲያደርግ እየተደራጀን ድጋፋችንን ነው መስጠት ያለብን ነው እንግዲህ እኔ የምለው።
መልካም። የመፍትሄ አማራጮቹ ላይ ገፋ አድርገን እንሄዳለን። ቀዳሚዎቹን ነጥቦች ለማንሳት ትኩረታችሁን ወደ ፊተኛው ላይ እንድትመልሱ አድርጋለሁ። አቶ ቴዎድሮስ በአቶ ግዛው የተነሱትን ሀሳቦች ሰምተዋል። አቶ ቴዎድሮስ አንተ እያልኩ ነው ያንተን ያስተዋወቁትና በዛም ቀጥል።
እሺ፣ አመሰግናለሁ። እኔ በኢትዮጵያ ውስጥ አሁን እየተካሄደ ያለ ሽግግር የለም። ስለዚህ ሽግግር በሌለበት ሽግግር እንዴት መርዳት እንደሚቻል አይገባኝም። ያለው ሽግሽግ ነው ብያለሁ። ስለዚህ በኢትዮጵያ ሽግግር ያስፈልጋል ብዬ ነው። አሁን ያለው ማስተዳደር ኢትዮጵያን ማሻገር በተጨባጭ የወሰደው እርምጃ የለም። ይሄ ማለት ለውጥ የለም አይደለም። ለውጡ ግን ኢትዮጵያን የማሻገር አቅም ያለው ለውጥ አይደለም ነው። ተግባራዊ የሆኑ እርምጃዎቹ የሚያሳዩት እንደውም በተቃራኒው ነው። ያንኑ የዘውግ ፖለቲካ፣ ያንኑ የብሔር የማንነት ፖለቲካውን አጠናክሮ የመቀጠል እንጂ ወደ ዜግነት ፖለቲካ የመምጣት እርምጃ አልተመለከትኩም። ቢያሳዩኝ በጣም ደስ ይለኛል። ግን ኢትዮጵያ ውስጥ ያለው ችግር ምንድን ነው የፈጠረው? ባለፉት 27 ዓመታት የተደረገው ህወሀት መራሹ የህወሀትና የኦነግ ህገ መንግስት፣ ግን ህወሀት ደግሞ በበላይነት ይዘውረው የነበረ ስርዓት ምንድን ነው ያመጣው ብንል፣ ዜጎች ከቀደመና ከአሁኗ ኢትዮጵያቸው ጋር የሚተሳሰሩበትን የጋራ ታሪክ የመቁረጥ የጋራ ጀግና እንዳይኖራቸው የማድረግ የመደማመጫ ቋንቋ እንዳይኖራቸው የማድረግ የመሰባሰቢያ ባንዲራ እንዳይኖራቸው የማድረግ ትልቅ ብሔራዊ ኪሳራ ነው ያስከተለው። ስለዚህ አሁን ባለንበት ሁኔታ ኢትዮጵያውያን ለመደማመጥ የሚያስችል ቋንቋ፣ ለመሰባሰብ የሚያስችል ባንዲራ፣ ለመስማማት የሚያስችል ታሪክና ለመዋሃድ የሚያስችል መዋቅር እንዳይኖረን ተደርገናል። አሁን ያለው ችግር ከዚህ ከስርዓትና ከመዋቅር ችግር የሚመጣ ስለሆነ የስርዓትና የመዋቅር ችግር በስርዓትና በመዋቅራዊ ለውጥ ነው የሚፈታው። እሱን ለማድረግ ደግሞ ብዙ ጊዜ እንደሚቀርበው ወይ በጉልበት አብዮት ማካሄድ ወይ ደግሞ ጥገናዊ ለውጥ ማድረግ ብቻ አይደለም ምርጫው። ምርጫው ህዝብ በጠቅላላ በሀገር ደረጃ ከፍተኛ ተሳትፎ የሚያደርግበት ሰፊ የሆነ የመነጋገሪያ፣ የመደራደሪያ፣ የመከራከሪያ የሽግግር ሂደት መጀመር አለበት። ያ ሲደረግ ብቻ አገሪቱ ከገባችበት ማጥ የመውጣት ተስፋ ይኖራታል።
መልካም። ዶክተር ሽመልስ ይበልጡን የግራና ቀኙን ሀሳቦች እንዲሰሙ ነው ያደረግነው በቀደመውም ውይይትና ዛሬ ገፋ ብለው እንዲመለከቱ እድል ሰጣለሁ። በአቶ ግዛው በኩል በቀደመውም በዛሬውም ማስተያየታቸው ብዙ ፈተናዎች አሉን፣ የቅርብ ጊዜያቱ ፈተናዎች ደግሞ ጎልተውም ታይተዋል። የለውጥ ሂደቱ የሽግግር ሂደቱ ተጀምሯል። ነገር ግን የዜጎች ሚና ያን ለውጥ ማቀላጠፍ፣ የተሻለ አዝማሚያ እንዲፈጠር ማድረግ ነው የሚሉት። ቴዎድሮስ በበኩሉ ሽግግር የለም፣ ሽግሽግ ነው፣ የዘውግ ፖለቲካው ይበልጥም ወደ ተባባሰ ሁኔታ እየገባ ነው ሲል የሚከራከረው ይልቁንም ስልጣን ላይ ያሉትን ኃይሎች ለዚያ ሁኔታ መፈጠር በኃላፊነትም ይከሳል። የእርሷ ግምገማ ምንድን ነው? የአመቱንም ሂደት ቀደም ብሎ የቀረቡትን ግራና ቀኝ ሀሳቦች ጨምረው።
እሺ፣ አመሰግናለሁ። የሁለቱንም ሰምቻለሁ። ባለፈው ጊዜም የነበረው ነበር የሀሳብ ልውውጥ። በእርግጥ ባለፈው አንድ አመት ውስጥ እየተካሄደ ያለው ሁኔታ ኢትዮጵያ ውስጥ የተለያየ ስም ነው የሚሰጠው። የሽግግር፣ የሽግሽግ፣ የለውጥ፣ የአብዮት የተለያየ ትርጉም የተለያየ ስም እየተሰጠው ነው። ግን ሁላችንም የምንስማማበት ነገር ምንድን ነው? በሀገሪቷ ውስጥ የፖለቲካ ምህዳሩ ተከፍቷል። ባለፈው አንድ አመት ውስጥ የተከፈተው የፖለቲካ ምህዳር ተከማችተው የነበሩ እንደገና ደግሞ እንደ አዲስ የሚፈጠሩ ጥያቄዎችን ወደ መድረኩ እያመጣ ነው እና እኛ የሚወጡት ጥያቄዎች የሚፈቱበት መንገድ ነው አሁን ችግሩ እየከተት ነው ያለው። ብዙ ጊዜ ሀገሪቷ ውስጥ መፈናቀል፣ የግድያ፣ የረብሻ መልክ እየታየ ነው። እነኝን የምናያቸው ነገሮች ብዙ ጊዜ የተፈጠረው ግጭት የህዝብ ግጭት አድርጌ ለመውሰድ እና በዛ ላይ ተመስርቼ የሀገሪቷ የማህበራዊ ትስስር የተጋመደበት ገመድ የተበጣጠሰ ነው ለማለት አልፈልግም። ምክንያቱም ያ መጋመድ በታሪክ ውስጥ የተፈጠረው መተሳሰር እንደዚህ በቀላሉ ይበጥሳል፣ ይሰበራል ብዬ አላስብም። እና ህዝባዊ ግጭቶች ናቸው የሚለው ሀሳብ ኤሊቱ ወይም ግጭቱን የሚፈጥረው አካል ወይም ለሰዎች ልሂቃን የሚፈልጉት ነው። የእነሱን ግጭት በህዝብ ግጭት ለማድረግ ወይም የህዝብ ግጭት እንድንለው ይፈልጋል። ለዛ ነው ብዙ ጊዜ የምንጠቀምባቸው ቃላቶች ምን አይነት ናቸው። በየጊዜው ጠርዝ ወደ መሀል እየመጡ ያሉ ቃላቶች አሉ። የምንጠቀምበት ቃላት ቋንቋ በጣም ኬርፉል መሆን አለብን ብዬ አስባለሁ። አሁን በየጊዜው የሚወረወሩ ቃላቶች ኢትዮጵያ ውስጥ እውነታ እየሆኑ እየመጡ ነው። ጠርዝ ላይ የነበሩ ሀሳቦች፣ ቋንቋዎች ወደ መሀል እየመጡ ነው እና በዛ መልክ ማየቱ ችግሩን ለመረዳት ያለን አቅም በዛ ላይ ደግሞ ተመስርተን ለመፍታት መፍትሄ ለመጠቆም ያለን እድል ያጠብብናል። ስለዚህ ስያሜው ላይ ሽግግር መሰረታዊ የሆነ ለውጥ እየተካሄደ ነው ብዬ አላስብም። ጅማሬዎች አሉ፣ የፖለቲካ ምህዳሩ እየተከፈተ ነው ብዬ ነው የማስበው። በዛ ውስጥ እንግዲህ ያጋጠሙ ችግሮች እና ምን መውጫ መንገድ አለን የሚለው ላይ ሀሳብ መስጠት ይቻላል።
ጥያቄዎች ያስከትላለው በአቶ ቴዎድሮስ እና በአቶ ግዛው መካከል ጠንከር ያለ የሀሳብ ልዩነት ሲመጣ እንደ ታሪክ መምህር ወደኋላም ወደፊትም እያሉ አንዳንድ ነገሮችን እንዲያዛምዱልን ወደኋላ ላይ አመጣዎታለሁ። እሺ፣ መውጫ ፍለጋ ብለዋል ዶክተር ሽመልስ። መውጫ ፍለጋው በስፋት ያነጋግረናል። ሂደቱን ወይም አካሄዳችንን ቀየር አድርግና ቴዎድሮስ ከአንተ ጀምራለሁ።
አሉላ፣ ግን ስለ ሽግግር ወይም መሸጋሸግን በሚመለከት
አስተያየት መስጠት ከፈለጉ ባጭሩ ይቀጥሉ።
ቴዎድሮስ ሁለት ሀሳቦች አንስቷል። ሁለተኛው መፍትሄው ጋር ስንደርስ የምንሸጋገርበት ምናልባትም የምንግባባበት ሊሆን ይችላል። ግን በዋናነት ያነሳው ያለፈው ሳምንትም በነበረው ክርክር የተነሳው ሽግግር የለም መሸጋሸግ ነው ያለው የሚለው በግጥሙ ሊታሰብበት እና ሊታይ ይገባል። የነበረው ስርዓት በአመራር ደረጃ እንደ ድርጅትም ይሁን እንደ ጠቅላይ ሚኒስትር፣ ህወሓትም ይሁን እንደ ሂደን፣ መለስ ዜናዊ የሚሆን ኃይለማርያም ኢትዮጵያውያንን በኩል የማያዩ ሰዎችና ድርጅቶች ከነበሩበት ስርዓት ስለ ኢትዮጵያዊነት ማውራት የሚያፍሩ ሰዎች እነ ጎበናን እና አጼ ምኒልክን የኢትዮጵያን ታሪክ መናገር የሚያፍሩ ሰዎች በኢትዮጵያ ታሪክ የሚኮሩና ኢትዮጵያዊነትን እንጂ ስለ ብሔር የማያወሩ መሪዎች የተተኩበት ጊዜ ነው። ምን ማለት ነው? በአንድ ሀገር ውስጥ የሚኖረው ቪዥን ወይንም ራዕይ በህገ መንግስት የሚጻፍ መሆኑ ይታወቃል። ህገ መንግስቱ አለመቀየሩ እንዳለ ቢሆንም በትርክት ደረጃ የአገሪቷ መሪ የአገሪቷን ራዕይ በሚገባ አስቀምጧል። ኢትዮጵያ የብሔሮች ስብስብ ሳይሆን አንድ ሀገርና አንድ ህዝብ ነች የሚል በተደጋጋሚ በተለያዩ ቦታዎች ላይ በአንዳንድ መዋቅራዊ ነገሮችም ውስጥ ተከቷል። ዛሬ ኢትዮጵያ ውስጥ ያሉ የማስ ሚዲያዎች እነ ዋልታ፣ እነ ፋና፣ ሌሎቹም በሙሉ በፊት በነበረው በብሔርተኝነት ቅኝት ኢትዮጵያን ለማፍረስ የሚንደረደሩበት ሳይሆን ኢትዮጵያዊነትን የሚዘምሩበት ጊዜ ነው። ዛሬ ኢትዮጵያ ውስጥ የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ ከሌሎቹ ባንዲራዎች ጋር የሚታይበት ጊዜ ነው። እርግጥ ነው ሽግግር የሚታሰበው የመጨረሻው ፖይንት ወይንም ስኬቱ መሆኑ ኮንቲኒየም ከመሆን ይልቅ አንድ ነጥብ አድርገን ስኬት መገለጫ ከሆነ ሽግግር የለም ልንል እንችላለን። ሽግግር ግን ጊዜ የሚፈጅ መጀመሪያ ያለው ፕሮሰስ ያለውና መጨረሻ ያለው ነው። አዎ ኢትዮጵያ ውስጥ የስርዓት ሽግግር በህገ መንግስት ለውጥ የተመረኮዘ ሽግግር ለውጥ ያስፈልጋል። ያ ሽግግር ለውጥ ግን የሚጀምረው ከራዕይ ነው። ራዕዩን ደግሞ መንግስትን የያዘው አካል በአሁኑ ሰዓት እኔና ሌሎች ተቃዋሚዎች ለሰላሳ አመት ለኢትዮጵያ ብሔራዊ ፖለቲካ የታገልነው ሰዎች በምንፈልገው ደረጃ ባይሆንም ከኢህአዴግ ውስጥ የወጡ ሰዎች እያቀነቀኑት ያለ ነገር ነው። ስለዚህ ሽግግር አለ። ተቃዋሚዎች ኢትዮጵያ ገብተው ፖለቲካ ስራ መስራት ጀምረዋል። ሽግግር አለ።
መልካም ቴዎድሮስ። እሺ እሺ፣
አሁን ጠቅላይ ሚኒስትሩ ኢትዮጵያዊነትን በተመለከተ በተለያየ ጊዜ የተናገሯቸውን ነገሮች በምሳሌነት አንስተዋል፣ ግን ሁሉንም ለማየት አልፈለጉም። ምናልባት ለክርክሩ ስለማይረዳ ሊሆን ይችላል።
ውይይቱን ክርክሩም ጦፍ ብሎ ይቀጥላል። ለመሆኑ በተዋናይነት የሚገኙት የተለያዩ ቡድኖች ፍላጎት፣ ግራና ቀኝ የተሰለፉት ቡድኖች፣ በግለሰብ ደረጃ የተሰለፉትን አንዳንዶች ጨምሮ በመጨረሻ ግባቸው ትልማቸው ምን ይሆን? በውልስ ይለዩታል? በራሳቸው ግብ ብቻ እንኳን ቢወሰኑ በእርግጥ የያዙት ከሚመኙት ያደርሳቸው ይሆን? የዜጎችና የጠቅላይ ሚኒስትር አብይ አስተዳደር ሚናስ? ቀጣዩ አቅጣጫዎች በክርክሩና በውይይቱ የተነሱ ነጥቦች ናቸው። በመጨረሻው መፍትሄ አመላካች ውይይት እንመለሳለን። እንግዶችን ለአሁኑ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አሉላ፣ አንተንም እንግዶችንም እናመሰግናለን። ቀጣዩ ዘገባ ወደ ሩዋንዳ የሚወስደን ነው። ሩዋንዳ ውስጥ በ800,000 የሚገመቱ ቱትሲዎችና ለዘብተኛ አመለካከት ያላቸው ሁቶች ከተጨፈጨፉ እነሆ 25 ዓመት ተቆጠረ። የሩዋንዳ የእስር ቤት ማህበር የተባለ የረድኤት ድርጅት የዛ ፍጅት ሰለባ የሆኑትና በግድያው ተግባር የተሳተፉ ሰዎች በጉርብትና በጓደኝነትም ጭምር የሚኖሩባቸው በርካታ ተምሳሌት መንደሮችን መስርቷል። ይህም የረጅም ጊዜ የእርቅ ሂደት አካል ነው። ቡጌሴራ ከተባለ የሩዋንዳ መንደር የተላከ የዘጋቢያችን ዩጂን ዊማናን ዘገባ አዳነች ፍሳዬ ታቀርበዋለች።
ሉዊስ ዋሙንጉ ሁቶች እንደ አውሮፓ አቆጣጠር በ1994 ዓ.ም ቱትሲዎችን መፍጨት ሲጀምሩ የ22 ዓመት ዕድሜ ወጣት ነበረች። 8 ቤተሰቦቿ ተገድለውባታል። ቡጌሴራ በሚገኘው ቤቷ ሆና በ100 ቀናት ውስጥ በተካሄደው የፍጅት ዘመቻ የተገደሉ ዘመዶቿን ምስሎች ለጋዜጠኛ ታሳያለች። ዘመዷን የገደለው ሰው ሲታሰር የእስር ቤቱ ዘበኛ የነበረው ወንድሟን እንዲበቀል ጠየቀችው። ዋሙንጉ ከታሰሩት መካከል ወንድሟ እንዲገድላቸው የምትፈልጋቸውን ሰዎች ስም ዝርዝር እንደሰጠችው ነበር የተናገረችው። ወደ ተለመደው የሥራ ቦታ የሚወስዳቸው አስመስሎ ከእስር ቤቱ ካስወጣቸው በኋላ በጥይት እንዲገድላቸው እንደ መከረችውና ለማምለጥ በመሞከራቸው ነው የገደልኳቸው የሚል ምክንያት እንዲሰጥ ነገርኩት ነበር ያለችው። ወንድሟ ግን አልገድልም አላት። ሴፕሬን ማታባሮ የተባለው ዘመድዋን የገደለው ሰው ታዲያ ከ12 ዓመታት በፊት ከእስር መፈታት ብቻ ሳይሆን ጎረቤቷ ሆነ።
ወሞንሁኒሽ ንሆ ቷሙቮምቡዬ አጀራጀጀ ኩይሩ ካራቴን በኩኮ ያሪ ያራሾንጄ
ዘመድዋን ለማምለጥ ሲሞክር ጫካ ውስጥ አገኘነውና በጣም ተርቦ ስለነበር ወደቀ። ከዚያ 2 ጊዜ በመጥረቢያ ፈለጥኩትና ሞተ ሲል ነው ማታበሮ የተናገረው። ቢያንስ 3 ሌሎች ቱትሲዎችን መግደሉን ያመነው ማታበሮ ከፍጅቱ በኋላ በተካሄደው የእርቅ ጥረት መሰረት ምህረት ከተደረገላቸው በ10,000 የሚቆጠሩ ሰዎች መካከል አንዱ ነው። ነገር ግን የገደላቸው ሰዎች ቤተሰቦች በሚኖሩበት መንደር መኖር አስፈርቶት እንደነበር ገልጿል።
ኩበረኝኝ ኡጋጎ ባትዋጃኝ ትጃ ጉፉንጓ ንቡን ላባጋ ምቡፊቴ
መንደሩ ላይ ሲደርስ ታዲያ ስጋት እንደተሰማው፣ ነገር ግን ፕሬዚደንቱ ያደረጉት ምህረት በእርቁ ተግባር ሊረዳ ይችላል የሚል ስሜት እንዳደረበት ነው የገለጸው። ማተበሮ እስር ቤት እያለ ልጆቹ ሊጠይቁ ሲሄዱ ሁቲዎችን የሚያነጋግር ቱትሲ አለን ብሎ እንደጠየቃቸውና ሁቲዎችና ቱትሲዎች አብረው ይጠጣሉ፣ ጋብቻ ሳይቀር ይፈጽማሉ በማለት እንዳጽናኑት ገልጿል። እውነትም ፍጅቱን የፈጸሙትና የፍጅት ሰለባ የሆኑት ሰዎች ውሎ አድሮ ወዳጆች ሆነው አብረው ያርሳሉ፣ ይገናኛሉ። ማታበሮ ይቅርታ ከጠየቀ በኋላ የዘመዷን አስከሬን የቀበረበትን ቦታ እንደነገራት ነው ዋሙንጉ የገለጸችው። አስከሬኖቹን በሙሉ ባለው ቦታ ላይ መቅበራቸውን ስትገነዘብ ቀለል እንዳላት ነው የተናገረችው። ምክንያቱም እንደ አውሮፓ አቆጣጠር በ1994 ዓ.ም ሩዋንዳ ላይ የተፈጸመው ፍጅት ሀገሪቱን ቢከፋፍልም የአንድነትና የእርቅ መንደሩ ሀገሪቱንና ሕዝቧን በማስተባበር ተግባር እየረዳ መሆኑ ተገልጿል።
ك ከችግር ከፈተናዎችም ትምህርት ይገኛል የሚለውን የሚያስመላክት ነው ተከታዩ። የሩዋንዳውን ዛሬ 25ኛ ዓመቱ የሚታሰበውን ይህን የሩዋንዳውን ዘር የለየ የእርስ በርስ ግጭት ተንተርሶ ለመሆኑ ኢትዮጵያውያን ከዛ ታሪክ ምን ሊማሩ ይቻላቸዋል በሚል በጀመርነው ተከታታይ ዘገባ ዛሬ ወደ ትግራይ እንሻገራለን። የመቀሌው ዘጋቢያችን ሙልጌታ አጽባሃ አንዳንድ የከተማይቱን ነዋሪዎች አነጋግሮ ተከታዩን አድርሶናል።
ማቴዎስ ገብሬው ትባላለሁ። የሩዋንዳም ኬዝ ብናነሳ የጀመሩት የሚዲያ ተቋማት ነበሩ። እኛ በዚህ ሰዓት በሀገራችን ያለውን ነገር ስናየው ሚዲያዎች ምን ያክል ነው ለግጭት መንስኤ የሆኑ ያሉት ብለን ብናስብ በተለያየ መንገድ የተለያዩ የጥላቻ መልእክቶች የሚተላልፉባቸው ሚዲያዎች አሉ። በግላጭም በአንድ ሕዝብ ላይ ጄኖሳይድ ያውጁ ሚዲያዎች አሉና እነዚህ ነገሮች ስናይ በጣም አስፈሪ ሁኔታ ላይ የምንገኝ ይመስለኛልና እንደውም ሕዝቡ የተሻለ የማህበራዊ ትስስር የተሻለ ስለሆነ እንጂ ሚዲያዎቹ ፍጥነትማ በዚህ ሰዓት ተላልቀን ነበር ብዬ ነው ማስበው።
ሰላማዊት ግዳ ይባላለሁ። እኛ እንደ ኢትዮጵያውያን ከዚህ የሩዋንዳ እርስ በርስ ግጭት ወይም እልቂት የምንማረው ሚዲያዎች ምን ያክል የሰውን አይምሮ ቀይረው ወዳልተፈለገ እልቂት ሊያመረው እንደሚችሉ ነው። አንዱ አንዱ ላይ እንዲነሳ ከባድ የሆነ ፕሮፓጋንዳ ሲሰራ ነበርና በዛው ነው የተነሳሳው ይባላልና አሁንም እኛ ማድረግ ያለብን ሚዲያዎች፣ አክቲቪስቶች፣ የመንግስት አካላት እንዲሁም ህብረተሰቡ፣ የአገር ሽማግሌዎች እዚህ ላይ በደንብ ተጠንቅቀው እንዲሰሩ።
አብርሃ ለዝግ እባላለሁ። እዚህ መቀለ ከተማ ነው የምኖረው። እነሱ ያደረጉት እንግዲህ ግልጽ ነው። አንዱ የሆነ ስራ ሲያጣ፣ የሆነ ጉዳት ሲደርስበት ወይም የሆነ ነገር ሲያጋጥመው አንዱን ተነስቶ ያኛውን ስለወሰደብህ ነው ስራህን እንትናን ስለሚጠላህ ነው እየተባለ ነው በሂደት እዛ ጋር ደርሶ እርስ በርሳቸው የተጠፋፉትና የተጨፋጨፉትና በኢትዮጵያም ለበርካታ ዓመታት እንደዚሁ ይህን ተመሳሳይ የሆነ ነገር ተደርጓል። እንዲህ የሆነ ነገር ችግር ሲፈጠር ወንዱ እንኳን ሲሞትበት ትና የሚባል ብሔረሰብ ከዚህ አካባቢ የመጣ ሰው ነው የገደለብህ እየተባለ ነው ሁኔታው እንዲባባስ የተደረገው። እዚሁ 3-4 ዓመት ደግሞ በጣም ይህን የመጥላላት ሂደት ፍሬ አፍርቶ አሁንም እየሆነ ያለው እያየ ነው እና ሩዋንዳው የተፈጸመው አይነት እንዳይፈጸም በጣም በጣም ስጋት አለብኝ እኔ።
አስተያየት ሰጪዎቹ መፍትሄ የሚሉት ሀሳብም ያቀርባሉ።
ሚዲያዎች ምን ማድረግ አለባቸው ከነዚህ አይነት ነገሮች የተሻለ ነገር ለማግኘት ብለን ብናስብ በብሔሮች መካከል ግጭትና ጥላቻን የሚፈጥሩ አይነት መልእክቶችን ከማስተላለፍ መቆጠብ መቻል አለባቸው። በጣም ብዙ ሚዲያዎች እንደዚህ አይነት ነገሮች እያየን ስለሆነ፣ ሌላ ምንድን ነው ሚዲያዎች መድረክ መፍጠር አለባቸው፣ ለውይይት ክፍት መሆን መቻል አለባቸው። አሁን አብዛኞቹ የመሀል ሀገር ሚዲያዎች ብናይ በጣም አዲስ አበባ ብቻ ትኩረት ያደረጉ ናቸው። ለምሳሌ የትግራይ ድምጽ የምንሰማበት አጋጣሚ የለም። የሚታፈኑ ድምጾች መኖር መቻል የለባቸውም። ድምጾች መስተናገድ መቻል አለባቸው፣ በኃላፊነት መስራት መቻል አለባቸው።
የሚያወሩት እያንዳንዱ የሚያወጡት ቃል ምን ሊያስከትል እንደሚችል በማሰብ ቢያረጉ ወይ ሲሰብኩ ይሆናል ወይ ደግሞ መድረክ ላይ ሲናገሩ አንደኛውን ብሔር ሊያጠቃ በማይችል መልኩ ቢያረጉ እላለሁ። ሚዲያዎች ደግሞ የሚሰሩት ዜና ይሁን የሚሰሩት ሁሉም ኢቨንት ነገር ኮንሲኩዌንሱን በማሰብ ቢያደርጉት ጥሩ ይሆናል ብዬ አስባለሁ።
የጥላቻ ወሬ መንዛትና ዘመቻ መደራረግ ተቆጦ በዚህ ሀገር ወይም አብረህ መጥፋት ወይም አብረህ መኖር ነው ብሎ አምኖ አስቦ እርስ በራሱ ዋናው የሚመነጨው ችግሩ ከእሊት ነው። ያኛው ጥላቻ ያበደ ልጅ ምንም ማድረግ ስለማይችል ነው። አማራጭም ስለሌለው ነው። ተሰጥቶት ነው፣ ተነግሮት ነው፣ ተጽፎለት ነው፣ እያነበበ እየሰማ እያመነ ያደገው። ስለዚህ አሁን ምንጩ ኢሊቱ ነው ካል በኢትዮጵያ ያለው ችግር መፍትሄውን ከኢሊቱ መምጣት አለበት ነው። ከኢሊቱ እንዴት ነው መምጣት ያለበት? እርስ በራሱ በሰከነ አእምሮ በሰከነ ሁኔታ መወያየት፣ ስለ አገር ጉዳይ መወያየት፣ የልብ መወያየት።
የፖለቲሽያን ይሁን የአክቲቪስቱ የሚዲያው ኦር ማንም ፖለቲከኛ ይሁን ጆርናሊስት ማለት ነው ከሱ በስተጀርባ ብሄር ኦር የሆነ ስቴት አድርጎ የሚጓዝ ከሆነ አሁንም እሱ የሚያራምደው ወር የእሱ አላማ የሚያካሂደው ሌላ ብሔር ላይ የሆነ ችግር ስለሚፈጥር ማለት ነው። እነሱ ይህን ነገር ማስተካከል አለባቸው። ችግር ይሁን ነገር ሲኖሩ እንደ ሀገር ይህን ነገር እንዴት መፍታት አለብን ተባብለው ተቀራርበው መፍታት ነው ያለባቸው እንጂ ይህን ብሔር እንዲያደርገ ይህን እንዲያደርገ እያልክ ያ ብሔር ሌላኛው ደግሞ ሌላ ነገር እንዲያደርግ ይሆንና ዘን ወደ ሌላ ችግር ይሄዳል ማለት ነው። እና ይህን ነገር ኢትዮጵያ ውስጥ በኳስም ቢሆን ብዙ ነገር እያየን ነው። ኳስ ሲደግፉም ምናምን በብሔር ነው ያ አንድ ብሔር ሌላ ብሔር ላይ ሌላ ነገር ብቻ ወደ ብዙ ችግር ሊያደርሱን የሚችሉ እና በጥንቃቄ ይህን ነገር መተውም ኦር ማስቆምም አለብን ማለት ነው።
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
አድማጮች ከመሰናበታችን በፊት አጠራያሉ ማጠቃለያ ዜናዎችን እናሰማ። የሱዳኑ ፕሬዝዳንት ኦመር ሐሰን አልበሽር በጦር ሰራዊቱ ከስልጣን መወገዳቸው ታውቋል። በሽር ለ30 አመታት ስልጣን ላይ የቆየው ፈላጭ ቆራጭ አገዛዛቸው ለወራት በተቃውሞ ሰልፎች ተወጥሮ እንደከረመ ይታወቃል። ዛሬ የሀገሪቱ የመከላከያ ሚኒስትር አውድ አህመድ ኢብን አውፍ በሀገሪቱ በቴሌቪዥን በተላለፈ መግለጫ ፕሬዚደንት በሽር በቁጥጥር ስር ውለው ወደሚጠበቁበት ቦታ ተወስደዋል ብለዋል። የጦር ሰራዊቱ አስቸኳይ ጊዜ ማወጁንና መንግስቱን ለሁለት አመታት የሚመራ ምክር ቤት እንደተቋቋመ ነው የመከላከያ ሚኒስትሩ ያስታወቁት። በኢኳዶር ኤምባሲ ከሰባት አመታት በላይ ለሆነ ጊዜ በጥገኝነት ተሸሽጎ የቆየው የዊኪሊክሱ መስራች ጁሊያን አሳንጅ ዛሬ በብሪታንያ ፖሊሶች በቁጥጥር ስር ውሏል። ምስጢራዊ መረጃዎችን በድብቅ የሾለኩ ዜናዎችን ይፋ የሚያደርገው መረብ መስራች ዩናይትድ ስቴትስ ወዲያውኑ ክስ መስርታበታለች።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጅት ታየነን በዚሁ እንሰናበታለን። የትግርኛ ቋንቋ ስርጭት ይቀጥላል። ከእኛ ጋር ነገ በተለመደው ሰዓት እንገናኛለን። በደህና አደሩ።
ደህና አደሩ።